በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ስርጭት አገልግሎት ድርጅት የሚተላለፍላችሁ ዕቅበተ እምነት የተሰኘው መርሃ ግብራችን ነው። ባለፈው ሳምንት የነገረ ክርስቶስ መግቢያ ስለ ነገረ ድኅነትና ስለ መድኃኒታችን ኢየሱስ ክርስቶስ ከእርገት በኋላ ያለውን ማንነት አቅርበንላችሁ ነበረ። ዛሬ ደግሞ መምህር ጋብዘናል። እጩ ዶክተር መጋቢ ሐዲስ ሮዳስ ናቸው። የነገረ ክርስቶስን ጉዳይ ከእሳቸው ጋር እንነጋገራለን። ባለፈው ስለ መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ወደዚህ ዓለም ለማዳን መጥቶ እስከ መስቀል ድረስ የሰራቸውን ስራዎች ተናግረናል። አንዳንዶች እስከ መስቀል ድረስ የሰራቸውን ስራ ተከታይ አድርገው እስከ እርገት በኋላ እስከ ዳግም ምጽአት እንደሚከናወን አድርገው ይናገራሉ። እንደውም በሐዲስ ኪዳን ላይ መድኃኒታችን ኢየሱስ ክርስቶስ አስታራቂነቱ እንጂ ፈራጅነቱ አልተጻፈም ይላሉ። እስኪ ይህን ሐሳብ ከመስቀል በፊትና ከመስቀል በኋላ ብለው ቢነግሩን መምህር።
በጣም ጥሩ። ያለፉት ዝግጅቶቻችሁን አዳምጫለሁ። እጅግ በጣም ግሩም ነበሩ። በተለይ እስከ ስቅለት ድረስ ያለው በተለያዩ ምሁራን ተተንትኗል። ሊቀ ካህንነቱ፣ ታራቂነቱ፣ አስታራቂነቱ፣ በከበረ ደሙ ፈሳሽነት መላውን ዓለም ማዳኑ ተፈጸመ ብሎ ስራውን ማካተቱ፣ ወነበረ በየማናቡ በአባቱ ቀኝ መቀመጡ ሰፋ ተደርጎ ባለፉት ሊቃውንት ስለተተነተነ ወደዛ አልገባም። ላነሳ የምችለው ነገር ግን በወንጌላት በአራት ወንጌላት ላይ የተጻፉ ሐሳቦችን ማንሳት እንችላለን ብዬ አስባለሁ። ምክንያቱም ፈራጅነቱ አልተጠቀሰም የለም እያሉ መከራከሪያ ነጥብ እያመጡ ሲናገሩ እንሰማቸዋለንና፣ ነገር ግን አለማስተዋል ካልሆነ በስተቀር የባሕርይ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ጌትነት፣ ፈራጅነት በአራት ወንጌላት ላይ በብዙ ማስረጃዎች ላይ ተጽፎ እናነባዋለን እና እነዛን ማስረጃዎች አንድ በአንድ እያነሱ ማየት ይቻላል ብዬ አስባለሁ።
መልካም። እስኪ
የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 12 የዮሐንስን ስብከት ማንሳት ይቻላል። ዮሐንስ ሲሰብክ ምን አለ? መንሹም በእጁ ነው አለ። አውድማውንም ፈጽሞ ያጠራል፣ ስንዴውን በጎተራ ይከተዋል፣ ገለባውን ግን በማይጠፋ እሳት ያቃጥለዋል አለ። መተርጉማን ሲተረጉሙት መንሽ ሶስት አይነት አለ። ሁለት አንደኛው ሶስት ጣት ያለው አንደኛው ሁለት ጣት ያለው ነው መንሽ። ሶስት ጣት ከሆነ የአንድነት የሶስትነት ባለቤት ነው። ሁለት ጣት ከሆነ ግን ወደ እኔኑና ንውሃቤና ሁሩምኔ የሚልበት ስልጣን ገንዘቡ ነው። ወደ እኔኑ ከኔ ሂዱ የሚል የፍርድ ስልጣን ገንዘቡ ስለሆነ መጥምቁ ምንድን ነው ያለው? መንሹም በእጁ ነው፣ አውድማውንም ፈጽሞ ያጠራል፣ በስንዴ የተመሰሉ ቅዱሳንን ጎተራ በተባለች በመንግስተ ሰማያት ያኖራቸዋል፣ ገለባ የተባሉ ኃጣንን በማይጠፋ እሳት በገሃነብ ያቃጥላቸዋል ብሎ መስክሯል። ስለዚህ በገሃነብ መቅጣት ከቻለ ወደ መንግስተ ሰማያት ማውረስ ከቻለ ፈራሽ ነው አይደለም?
እውነት ነው።
ይሄ በትክክል የዮሐንስ ምስክርነት አንደኛው ነው። ሁለተኛው ከታምራቱ የተነሳ ጌትነቱን ተረድተናል። ሊቃውንትም ይህን አብነት አድርገው የክርስቶስን ፈራጅነት በስፋት ተንትነውበታል። ከወንጌላት የተወሰኑትን እናንሳ። የማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 3 ላይ አንድ ኃይለ ቃል አለ። ምን ይላል? ከተራራ በወረደ ጊዜ ብዙ ሕዝብ ተከተሉት ይላል። የተራራውን ስብከት እናውቃለን። ከመዚህ እግዚአብሔር እንዲህ አለ እንደሚሉት እንደ ነቢያት አይደለም፣ አንሰብለክሙ እኔ እላችኋለሁ ብሎ እንደ ጌትነቱ ያስተማረው ነው እና ከተከተሉት ካመኑበት ውስጥ እነሆ አንድ ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት ይላል። እዚህ ላይ በደንብ ኃይለ ቃሉን ማየት ያስፈልጋል። እጁን ዘርግቶ ዳሰሰውና እወዳለው ንጻ አለው፣ ወዲያውም ለምጹ ነጻ ይላል። አሁን ይሄ ለምጻም የተራራውን ስብከት ክርስቶስ ሲያስተምር አንሰብለክሙ እኔ እላችኋለሁ ስላለ ካመኑበት ውስጥ ነው የባሕርይ አምላክነቱ። ምን አለ? ብትወድስ ልታነጻኝ ትችላለህ እያለ ሰገደለት እንጂ እግዚአብሔርን ለምንልኝ፣ ወደ እግዚአብሔር አብ ለምንልኝ፣ ወደ እግዚአብሔር አብ ማልድልኝ፣ ወደ እግዚአብሔር አብ ጸልይልኝ አላለም። ብትወድስ ልታነጻኝ ትችላለህ ያለ ነው የሰገደለት። ምክንያቱም በመንግስት በአገዛዝ በስልጣን በእበይ በክብር በኃይል በክህሊም በመሳሰለ ነገር ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ ነው ልታነጻኝ ትችላለህ ያለ ሰገደለት ይላል። እጁን ዘርግቶ ዳሰሰው ይላል። ሁለንተናው ህይወት ነው እወዳለው ንጻ ነው ያለው። ቆይ እግዚአብሔር እንዲያነጻ እለምንልሃለሁ እግዚአብሔር እንዲያነጻ አማልድልሃለሁ አላለም። እወዳለው ንጻ አለው። ስልጣን ገንዘቡ ስለሆነ ወዲያውም ለምጹ ነጻ ይላል። አሁን ተቃራኒ ነገር ነው። የሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 12 ላይ ስናነብ በመቅደሱ አካባቢ ወድቆ ምጽዋት ይለምን የነበረ አንድ ሽባ ሰው ነበረ። ሐዋርያት ሲያልፉ በተለይ ጴጥሮስና ዮሐንስ ተመለከቱት። ገንዘብ ይሰጡት መስሎት ነበረ። ቅዱስ ጴጥሮስ ግን ወርቅና ብር የለንም ካለው በኋላ በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው ይላል። ሐዋርያት ተአምር ሲያደርጉ የሱን ስም ጠርተው ነው።
እውነት ነው።
እሱ ግን ተአምር ሲያደርግ የማንን ስም ጠራ?
በራሱ ስልጣን
ነው። እና ይወድቃል ይነሳል ማለት ምን ማለት ነው? በእውነት ሐዋርያት ሽባውን በተረተሩት ጊዜ ይህን ተአምር አይተው ያደነቁ ህዝቦች ነበሩ። ምን ብለው መለሱላቸው? ሐዋርያት ሥራ ምዕራፍ 3 ከቁጥር 1 እስከ 12 የእስራኤል ሰዎች ሆይ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ መላለስ ዘንድ እንዳደረግ ነው ስለምን ትኩር ብላችሁ ታዩናላችሁ? በማለት ሐዋርያት ይህን የባህሪ ስልጣንና ኃይል እንደሌላቸው ተአምር ያደረጉት በክርስቶስ ስም እንደሆነ ነው የመሰከሩት። እሱ ግን ስልጣን የባህሪ ገንዘቡ ስለሆነ ወደ ማንንም ልልማልድ ልለምን አላለም፣ ወይም የማንንም ስም አልጠራም። ራሱ እወዳለው ንጻ አለው። የሚገርመው ከሊቃውንት ጥቅስ እንጥቀስ። በዚህ ዙሪያ የተናገሩ ሁለት ሊቃውንት አሉ። አንደኛው ቴዎዶሲዮስ ነው። ሁለተኛው ታላቁ ሊቅ ቅዱስ ሳዊሮስ ነው። ቅዱስ ቴዎዶሲዮስ በሃይማኖተ አበው ላይ ምዕራፍ 82 ላይ ይገኛል። ምን አለ? እርሱ ከነዚያ ቅዱሳን ነቢያት እንዳንዱ ለምጻሞችን በእግዚአብሔር ስም ንጹህ ያለ አይደለም አለ። እነዛ ንጹህ ሲሉ በእግዚአብሔር ስም ንጻ ይላሉ ነቢያት። ዳግመኛም ከሰዎቹ ካወጣህን በእሪያዎች እናድር ዘንድ አሰናብተን ያሉት አጋንንትን በእግዚአብሔር ስም ሂዱ አላላቸውም። የሁሉ ፈጣሪ እንደመሆኑ ሂዱ አላቸው እንጂ። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ቢለምኑ ቢማልዱ የእግዚአብሔርን ስም ጠርተው ነው። እሱ ግን እንደ እግዚአብሔርነቱ የማንንም ስም አልጠራም። ይሄ ታላቁ ሊቅ ቅዱስ ቴዎዶሲዮስ ያስቀመጠው ነው። ታላቁ ሊቅ ቅዱስ ሳዊሮስ ደግሞ አሁንም በምዕራፍ 87 ሃይማኖተ አበው ማንበብ ይችላሉ። ገንዘባቸውን ያይደለ ተአምራትን እንዳደረጉ እንደ ነቢያት ገንዘቡ ያይደለ ልዩ ስራን የሰራ አይደለም። ተአምራት ባደረገ ጊዜ ነቢያት እንደሚሉት በእግዚአብሔር ስም አላለም። እርሱ ሰማያዊ ስልጣን ያለው አንድ እግዚአብሔር ነውና ለምጻሙን እነሆ ፈቅጃለሁ ንጻ አለው ይላል። በእግዚአብሔር ስም ንጻ አላለው። ይሄ ምንድነው? የክርስቶስን ጌትነት የክርስቶስን ፈራጅነት ያወቅንበት ታላቁ የወንጌል ክፍል ነው። ይሄ እንግዲህ ሁለተኛው ማስረጃ ነው። ጥሩ። እዛው ወንጌል አልወጣም። ማቴዎስ 8 ከ5 እስከ 13 እንመለከታለን። ወደ ቅፍርናሆም በገባ ጊዜ የመቶ አለቃው ቀርቦ ይላል፣ እነሆ ጌታ ሆይ ብላቴናዬ ሽባ ሆኖ እጅግ እየተሰቃየ በቤት ውስጥ ተኝቷል ብሎ ለመነው ይላል። ለምንልኝ አላለው፣ ለመነው ነው የሚለው። የሚለመን አምላክ ነው።
እውነት ነው።
ለመነው አለ። ባለቤቱ ምንድን ነው ያለው? እኔ መጥቼ እፈውሰዋለሁ ነው ያለው። ቆይ ወደ እግዚአብሔር ለምንልህና እግዚአብሔር አብ ወይም እግዚአብሔር መንፈስ ቅዱስ እንዲፈውሱት አደርጋለሁ አላለም። በጌትነት አንድ ስለሆኑ እኔ መጥቼ እፈውሰዋለሁ አለ። መቶ አለቃው ግን በአጭር ቁመት በጠባብ ደረት አብሮት የኖረው ጌታ ምኑ በኩልህ እንደሆነ ያውቃል። ስለዚህ ጌታን ወደ ቤቱ መውሰድም አልፈለገም፣ በሽተኛውን ማምጣት አልፈለገም። ጌታ ሆይ ቃል ብቻ ተናገር አለ። ምሉነቱን ተረድቷል። እዚህ ላይ ብላቴና ይፈወሳል አለ። ቃል ብቻ ተናገር፣ አንተ ራስህ ቃል ብቻ ተናገር አለ እንጂ እግዚአብሔር እንዲፈውሰው ልክ ነቢያት ሐዋርያት እንዳደረጉት አይደለም። ቃል ብቻ ተናገር፣ ብላቴና ይፈወሳል። እኔም ከበታቼ ጭፍራ አለኝ፣ አንዱና ብሎ ይመጣል፣ ሂድ ብሎ ይሄዳል። በሽታ ባንተ ዘንድ ቁም ነገር ምን አለው? አንዱን በሽታ ግባ ብትለው ይገባል፣ ውጣ ብትለው። እንዲህ ያለ እምነት አላገኘሁም። ብዙዎች እንደውም ከአብርሃም ከይስሐቅ ከያዕቆብ ጋር ይቀመጣሉ የመቶ አለቃውን እምነት ይዘው። አይሁድ ግን ይጣላሉ አለ። ስለዚህ ከመቶ አለቃው ቃል የምንነሳው የክርስቶስን ጌትነት የክርስቶስን የባህርይ አምላክነት የክርስቶስን ፈራጅነት ያወቀንበት አንዱ ትልቁ የወንጌል ክፍል ነው።
ተመልካቾቻችን እቅበተ እምነትን አስመልክቶ እንድናነሳላችሁ የምትፈልጓቸውን ጥያቄዎች በስልክ ቁጥር 09 13 03 96 72 ደግሞ አለሁኝ 09 13 03 96 72 ላይ እንድትደውሉልን በአክብሮት እናሳስባለን።
እዛው ወንጌል ላይ ነው ወደ ታንኳም ሲገባ ይሄ በጣም ትልቅ ነገር ነው። ይሄ አሁን እነዚህ ሰዎች ይወድቃል ሊነሳል የሚሉት እንደ ሩቅ ብእሲ ያድርገውታል እንደ ፍጡር ወይም ከነቢያት እንደ አንዱ አድርገውታል። የባህሪ አምላክ መሆኑንም አልተረዱም። ፍጹም አምላክ ፍጹም ሰው ነው አምላካችን። አሁን እዚህ ላይ ምን ያህል ስተት ውስጥ እንደወደቁ አነጻጽረን ማየት ያስፈልገናል በያስባል። ይሄ ትልቅ ማስረጃ ይሆነናል። ወደ ታንኳም ሲገባ ደቀ መዛሙርቱ ተከተሉት። እነሆም ማይበል ታንኳይቱን እስኪደፍናት ድረስ በባህር ታላቅ መናወጥ ሆነ። እርሱ ግን ተኝቶ ነበር። ደቀ መዛሙርቱ ቀርበው እዚህ ላይ እናስተውል፣ ጌታ ሆይ አድነን ጠፋን እያሉ አስነሱት። እቺ ቃል ተሰመረበት። ጌታ ሆይ አድነን ጠፋን ብለው አስነሱት። እርሱም ተነስቶ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላችሁ። ከዚህ በኋላ ተነስቶ ነፋሱንና ባህሩን ገሰጠ፣ ታላቅ ጸጥታም ሆነ ይላል የማቴዎስ ወንጌል ምዕራፍ 8 ከቁጥር 23 እስከ 26። እዚህ ላይ ቅዱስ ዮሐንስ አፈወርቅ ተረጎማል። ይሄ ታላቅ ሊቅ ምን ይላል? ይሄን ተአምር ያደረገው ቀድሞ ሙሴን አዝዞ የኤርትራን ባህር የከፈለሱ መሆኑን ለማጠየቅ ነው ይላል። አንደኛ ነገር ግን ሙሴ እንደ ባሪያ ነው የሚሰራው፣ ጌታ ግን እንደ ጌትነቱ ነው የሚሰራው። ሙሴ ባህር ለመክፈል እጁን አንስቷል፣ በትሩን ዘርግቷል፣ አይኑን ወደ ሰማይ አቅንቶ እግዚአብሔርን ለምኗል፣ ማልዷል። ሙሴ ሙሴ ነውና ኢየሱስ ክርስቶስ ግን እንደ ጌትነቱ ነው የሰራው። እንደ ጌትነቱ እጁን ወደ ላይ ወደ ማንም አልዘረጋም፣ አልጮህም፣ አልቀተተም። እንደ ጌትነቱ ማይበሉን ጸጥ በል ነው ያለው፣ ጸጥ አለ። አሁን እዚህ ላይ ሁለት ነገሮችን እናነሳለን። ታላላቅ ሃይማኖታዊ ነጥቦችን ከምን ጋር እናነጻጽረው? ከትንቢተ ዮናስ ምዕራፍ 1 ከቁጥር 4 እስከ 6 እናነጻጽረው። ክርስቶስ የነበረባት ታንኳ ማይበል መጥቷታል፣ እሱ ተኝቷል። ዮናስ የነበረባት ታንኳ ማይበል መጥቷታል፣ እሱም ተኝቷል። አሁን ዮናስ ምን ተባለ? ክርስቶስ ምን ተባለ ነው እዚህ ላይ። ትንቢተ ዮናስ ምዕራፍ 1 ከቁጥር 4 እስከ 6 ላይ ቀሰቀሱትና ዮናስን ተህስ ወጸውስ ማምላክከ። ዮናስ አማላጅ ነው፣ ሩቅ ብእሲ ነው። ምን ነው ተኝተሃል? እንዳንጠፋ እግዚአብሔር ያስበን እንደሆነ ተነስተ አምላክህን ጥራ አሉት ዮናስን።
አምላክ ስላልሆነሱ
አምላክ ስላልሆነ አማላጅ ሩቅ ብእሲ ነውና ነብይ ነውና ምን በለ? ተነስተ አምላክ እግዚአብሔርን ጥራ ነው ያሉት። ክርስቶስን ግን ያሉት አድነን ነው ያሉት እንጂ ተነስተ አምላክህን ጥራ አላሉት። አሁን እነዚህ ሰዎች ሎቱ ስብሐት እንደ ሩቅ ብእሲ አድርገው የዮናስን አምላክ እግዚአብሔር ዮናስን እንደ ዮናስ ከተውት ነው ማለት። ጌታ ሆይ አድነን አሉት እንጂ ጌታ ሆይ ተነስተ እግዚአብሔርን ጥራ አላሉት። ይሄ ትልቁ ማስረጃ ነው። ሌላው ማስረጃ 5 ነው። ማስረጃ 5 ላይ የማቴዎስ ወንጌል ምዕራፍ 9 ከቁጥር 1 እስከ 7 ያለው ትልቅ አስረጅ ነው። እኔ የሚገርመው ከ2000 ዓመት በኋላ ይህ ነገር መነሳቱ ነው የሚደንቀኝ። ምክንያቱም ማቴዎስ 9 ላይ የተነሳው ጥያቄ ነው፣ በአይሁድ የተነሳው ጥያቄ ነው አሁንም እየተነሳ ያለው። እንዲህ ይላል፣ በታንኳም ገብቶ ተሻገረና ወደ ገዛ ከተማው መጣ። እነሆም በአልጋ የተኛ ሽባ ወደ እርሱ አመጡ። ኢየሱስም እምነታቸውን አይቶ ሽባውን፣ አንተ ልጅ አይዞ፣ ኃጢአት ተሰረየችልሃለው ይላል። እዚህ ላይ እናስተውል። ኃጢአት ተሰረየችልህ ማለቱ ኃጢአትን በስልጣኑ ይቅር የሚል አምላክ መሆኑን የተረዳ ነው እንጂ ኃጢአትህን ይቅር አስብዬሃለሁ አላለም።
እግዚአብሔር ይፍታህ አላለም።
ያች አው ካህን ለምሳሌ ይፍቱኛ አባቴ ሲለው እግዚአብሔር ይፍታላል ይላል ካህኑ ፈቹ እግዚአብሔር ነው
እውነት ነው
ክርስቶስ ግን ምን አለው ኃጢያት ተሰረየችልሃለሁ እንጂ ኃጢያትን አስፈታልሃለሁ አላለው
አላለ
አሁን እዚ ላይ ግን ምን አለ እነሆ አለ ከጻፎቹ ከጻፊት ፈሪሳውያን አንዳንዱ በልባቸው ይስ ይሳደባል አሏል እህ እዚ ላይ እነዚህ ጻፍት ፈሪሳውያን አሁንም መነሳታቸውን ያስረዳል ይሳደባል ፈራጅነቱን አልተረዱ በስልጣኑ ኃጢያትን ይቅር የሚል አምላክ እንደሆነ ስላልተረዱ ኃጢያት ተሰረየችልህ ሲለው ካንዱ ከእግዚአብሔር በቀር አሉ ካንዱ ከእግዚአብሔር በቀር ኃጢያትን ይቅር ሊል ማን ይችላል ብለው አሰቡ እግዚአብሔር መሆኑን አልተረዱ
አላወቁት
ይሄን ያሰቡት ደግሞ በልባቸው ነው ቅዱስ ወንጌል የተናገረው እንጂ ባንደበትም አላወጡት እንደዛሬ ሰዎች እንግዲህ በልብ የታሰበውን ማወቅ የሚችል ማን ነው
እግዚአብሔር ብቻ ነው
ኢየሱስ ክርስቶስም እግዚአብሔር ስለሆነ በልባቸው ያሰቡትን አውቆ አለ ስለምን በልባችሁ ክፉ ታስባላችሁ አለ ይላል አሁን የክርስቶስን የባህሪ አምላክነትና ፈራጅነት መጠራጠር ክፉነት ነው ማለት ነው ስለምን በልባችሁ ክፉ ታስባላችሁ ካለ በኋላ ኃጢያት ተሰረየችል ከመአለት ወይስ ተነሳና ሂድ ከመአለት ማናቸው ይቀላል ነገር ግን በመድር ላይ አለ ለሰው ልጅ ኃጢያትን ይቅር ሊል ስልጣን እንዳለው እንድታውቀዋል እንኳን ተፈጸመ ብሎ በጌትነቱ ዙፋን ላይ ቀርቶ ከናንተ ማህል ይያለው ራሱ ኃጢያትን ይቅር ሊል ስልጣን እንዳለኝ እንድታውቁ አለና ሽባውን ተነሳ አልጋህን ተሸክመ ሂድ ብሎ ወደ የነፍስም የስጋም መድኃኒት እንደሆነ ነገራቸው እንጂ ኃጢያትን ይቅር ለማለት ከአባቴ ዘንድ እገዛሻለሁ አላለ
እውነት ነው
አላለም ጨርሶ ወይም ወደ አባቴ ጸልዬ እርሱ ይቅር እንዲላቸው አደርጋለሁ አላለም
እውነት ነው
ነገር ግን ለሰው ልጅ አለ በመድር ላይ ስልጣን እንዳለው እንድታውቁ ኃጢያትን ይቅር ለማለት ነው ያለው
አዎ ይሄንን የሚመስል እኮ በዮሐንስ 8 ላይ በማለዳ አንዲት ሴት በክፉ ሥራ ተይዛ ወደ እሱ አመጡ ተረከብና አለዛት ሲት ከዝሙት ይዘት ይብስ ወበሕግ ነሰ ሰራ ሙሴ ከመጥቶ ወገር በእብን አንተ እንከምን ተትብሉ እንት ያብለው ጠየቁት በሕጋችን ሙሴ ይሄን በደል የፈጸመ ሰው ተወግሮ ይሙት ተብሏል አንተ ስለሷ ምን ትላለህ ሲሉት ከእናንተ ማል ይሄን ያልሰራ ይወገራት አለ ይሄን ቃል ሲናገር ያምላክ ቃል ስለነበረ ሁሉንም ልቡን እየመታው ጥሎ ሸሽ ዕብራውያን 4:12 ነው ስምህ ያውቃል እግዚአብሔር ወጽኖ ይበልም ሁሉ ሰይፍ ዘክሊያፉ ወይፈልጥ ነፍሰ ነፍስት ወይሌሊ ስሮም መሌሊት እግዚአብሔር ቃል የሚሰራ ሕያው አጥንትና ስጋ እስከሚለያይ ነፍስና መንፈስ እስከሚለያይ ድረስ የሚወጋ የራሱ ይታያል ከሄዱ በኋላ ከሳሾች ይሽታሉ አላት ስትዞር ምንም የለም ደግመሽ አትበድ እኔም ቅርብ እየሻለሁ
አከተም
አለቀ አምላክ ነው
የባህሪ አምላክ
ነው
ሩቅ ብእሲ አይደለም
ሌላ ማስረጃ ሲል
ሌላ ማቴዎስ 9:18 ነው ይሄን ደግሞ አሁንም ከነቢያት ጋር አነጻጽረን ምናየው ነገር ነው እነሆ ይላል አንድ መኮንን መጥቶ ኢያይሮስ ነው ይላሉ ሁለት ኢያይሮስ ሊቃውንቱ ልጅ አሁን ሞተሽ ነገር ግን መተ እጅን ጫንባት በህይወትም ትኖራለች ይያለ ሰገደለት ይላል ያምልኮ ስግደት ነው ሰገደለት አሁን እዚ ላይ መተ እጅን ጫንባት አለው እንጂ እንዲያስነሳው ወደ እግዚአብሔር አብ ለምንልኛ ማልደኛ አላለም ትነሳለች እጅን ጫንባት ነው ያለው ጌታም ከደቀ መዛሙርቱ ጋር አብሮ ሄደ ከዛ መኮንኑ ቤት ሲደርስም ቢልተኛው የሚንጫጫውን ህዝብ አይቶ ብላቴናይቱ ተኝታለች እንጂ አልሞተችምና ፈቀቅ በሉ አለ ህያዊት ናት ነፍሷ ትቀድሰዋለች እንደሚያስነሳት ያውቃል አሁን እነሱ ግን ሳቁበት ይላል እሱ ግን ወደ ቤት ገብቶ ምን ይላል እጇን ያዛትና ብላቴናይቱም ተነሳች ይላል አሁን እዚህ ላይ በደም ትልቅ ተአምር ነው ምን እጇን ያዛት ተነሳች ሌላ የተከናወነ ነገር የለም እዚህ ላይ በተቃራኒው ግን እስቲ መጽሐፈ ነገስትን እናነብ ኤልያስ ሙት አንስቷል ኤልሳ ሙት አንስቷል። በአንደኛ ነገስት ምዕራፍ 17 ከቁጥር 17 እስከ 23 የሰራጵ ተዋሲት ኤልያስ ቤቷ ገብቶ ሲጸልይ ልጇ ከቅፏ ሳለ ሞተባት። ነብይ የእግዚአብሔር ሳይገባኝ ቤቴ ገብተ ልጅ ሞተብኝ አለችው። ከሰገነቱ ላይ አውጥቶ ይላል ቀጥታ እንደም ቃል በቃሉን ላነበው መጽሐፍ ቅዱሱን እንዲህ ይላል፣ አቤቱ አምላኬ ሆይ አምላኬ አለ ኤልያስ፣ ልጇን በመግደል ይችን ትቀልበኝ የነበረችውን ባልቴት እንዲህ ደግሞ አስጨነቃትን ብሎ ጮኸ። ከዛ ብላቴናው ላይ ተዘረጋ፣ ወደቀበት፣ ተነሳበት። ምን አለ? ቀጠለና አቤቱ አምላኬ ሆይ የዚህ ብላቴና ነፍስ ወደ እርሱ ትመለዘን እለምንሃለሁ አለ ኤልያስ። እዚህ ላይ እናስብ፣ ኤልያስ ምንድነው ያለው? እለምንሃለሁ ነው ያለው።
ኤልያስ ነው ያለ ነብይ።
አዎ፣ ወደማ ወደ እግዚአብሔር። ኢየሱስ ክርስቶስ ግን እቺን የሞተች ህፃን ሲያስነሳ ወደማ ለመነ?
ወደማ ነው።
ሁለተኛ ኤልሳን እንመልከተው። በሁለተኛ ነገስት ምዕራፍ 4 ቁጥር 20 እስከ 36 በተመሳሳይ መልኩ የሱናማዊቷ ሴት ልጅ በሚሞትበት ጊዜ ደጃፉን ዘግቶ እየተመላለሰ እየወደቀ እየተነሳ ወደ እግዚአብሔር ለምኖ ወደ እግዚአብሔር ማልዶ ማንን አስነሳ? የሱናማዊቷን ልጅ አስነሳ። ኢየሱስ ክርስቶስ ግን እንደ ጌትነቱ ነው ያስነሳው። እንደ ኤልያስ እንደ ኤልሳ ወደ እግዚአብሔር በመማለድ ሳይሆን ፈራጅ አምላክ ከአብ ከመንፈስ ቅዱስ ጋር በጌትነት አንድ ስለሆነ ወደ ማን ሳይለምን በስልጣኑ አስነስቷል። ይሄ እንግዲህ ትልቁ ማስረጃችን ነው። ሌላ ማስረጃ ማቴዎስ 9:27 ላይ አለ። የማቴዎስ ወንጌል ምዕራፍ 9 ከቁጥር 27 እስከ 30 ትልቁ ደግሞ የክርስቶስን ጌትነትና ፈራጅነት ያወቀንበት የወንጌል ክፍል ነው። ኢየሱስም ከዚያ ሲያልፍ ሁለት ውሮች የዳዊት ልጅ ሆይ ማረን ብለው እየጮሁ ተከተሉት ይላል። የዳዊት ልጅ ሆይ ማረን፣ ተሳሃለን ወልደ ዳዊት ይላል ግዙ፣ ይቅር በለን ማረን አሉት እንጂ አስምረን አላሉ። አሁንም በቤተ ክርስቲያን እግዚኦ ማረነ ክርስቶስ ነው የምንለው፣ ወይም በእንተ ማርያም ማረነ ክርስቶስ። አሁንም ባለቤቱን የሚጠየቀው አሁን እውሮቹም ወደ ተከተሉት። ወደ ቤትም በገባ ጊዜ እውሮቹ ወደ እርሱ ቀረቡ። ኢየሱስም ይሄ ትልቅ ቃል ነው፣ ይህንን ማድረግ እንድችል ታምናላችሁን አላቸው።
ማድረግ እንደምችል?
አዎ። የጠየቁት እነሱ ተሳሃለን ነው ይቅር በለን ነው ማረን ነው ያሉት እንጂ ግን አይናቸውን እንዳበራ ከአብ ከመንፈስ ቅዱስ እገዛሻለሁ ይሄን እንደማድረግ እንደምችል ታምናላችሁ አይደለም ያለው። እዚህ ላይ ቀጥታ ያለው ምንድን ነው? ይህን ማድረግ እንድችል ታምናላችሁ? እነሱም የጠየቁት ተሳሃለን ነው ወልደ ዳዊት ነው ይቅር በለን ነው ያሉት እንጂ ይቅር አስብለን አላሉት።
እውነት ነው።
ማድረግ ታዲያ ይቅር ማለት እንደምችል መማር እንደምችል ታምናላችሁ ሲላቸው አዎን ጌታ ሆይ አሉት። በዚያን ጊዜ እንደ እምነታችሁንላችሁ ብሎ አይኖቻቸው እንዳሰሰ አይኖቻቸውም ተከፈቱ ይላል። ከዚህ የበለጠ ትልቅ አስረጅ ከቅዱስ ወንጌል የት ሊመጣ ይችላል?
በጣም ትልቅ።
ሌሎችም ነገሮች እናነሳለን። ለምሳሌ ስልጣን የሚሰጥ እሱ ነው። ለምሳሌ እኮ የማቴዎስ ወንጌል ምዕራፍ 10 ከቁጥር 1 ጀምሮ ብንመለከተው ለሐዋርያት እኮ ዱያነ ፈውሱ፣ ሙታን አንሱ፣ ለለምጽ አንጹ፣ ሙታንን አስነሱ፣ ድውያንን ፈውሱ፣ አጋንንትን አውጡ ብሎ ስልጣን ሰጣቸው ነው የሚለው። ስልጣን ሰጪ አምላክ ነው እንጂ ስልጣን ተቀባይ አይደለም።
ማለት ነው
ይሄ መታወቅ አለበት። ማቴዎስ 12 ከ16 እስከ 21 ደግሞ ራሱ ወንጌላዊ ማቴዎስ ከነቢዩ ከኢሳይያስ ቃል ጠቅሶ የክርስቶስን ቃል አብነት አድርጎ ፍርድን ለአሕዛብ ያወራል ብሎ ነው ጠቅሶልን የጻፈው። ሌላ ደግሞ ትልቅ ማስረጃ 9ኛ ማስረጃ አለ፣ እሱን ማየት እንችላለን።
ጥሩ ነው። እኔ ልለው የምፈልገው ነገር ምንድነው? ይሄ ስላሴ የአካል እንጂ የፈቃድ ሶስትነት የላቸው።
ትክክል።
የፈቃድ አንድ ናቸው።
ስብራታቸው አንድ ነው።
አዎ። የስም የአካል ሶስትነት አለ። የፈቃድ የስልጣን ያገዛ አንድነት አለ።
አንድነት አለ።
የፈቃድ አንድነት ካለ እኔ እኮ አሁን ለምሳሌ አንድ ሰው አብሮኝ የሚሰራውን ከሌላ ሰው ጋር ግጭት ቢፈጠር እባክህ እንዲያርግለት እላለሁኝ። ሰው ስለሆንኩኝ
ደግሞ ልብ፣ ቃል፣ እስትንፋሳችን የተለያየ ነው።
አዎ። እውነት ነው።
ስላሴ ግን አብ አካላዊ ልብ ነው፣ ወልድ አካላዊ ቃል፣ መንፈስ ቅዱስ አካላዊ እስትንፋስ ነው። ህልዋን ናቸው።
ይገናዘባሉ።
ይገናዘባሉ በምስጢረ ስላሴ ትምህርት።
ስለዚህ የፈቃድ አንድነት ስላለ የአብ ፈቃድ የወልድ ፈቃድ ነው፣ የወልድ ፈቃድ የመንፈስ ቅዱስ ፈቃድ ነው።
ትክክል።
ስለዚህ አብ ይጥፉ ወልድ አይት ፍጥሩ በፍቃድ ከተለያዩ ትምርተ ስላሴንም ያፋልሰዋል።
አዳም ሲፈጥሩ ራስኮ ንግበር ሰባሉ እንጂ አንተ ገበራል አሉ። እኛ እንፍጠር
ወለት ነው
ንግበር ሰባ እንፍጠር አሉ እንጂ አንተ ፍጠር እኔ ፈጥራለሁ የሚል የፈቃድ መለያየት የለባቸው።
ወለት ነው
ነው ወረዳሉ እንጂ አንተ ወረድ ሊወርዳለው የሚል ቃል አልወጣቸው። እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ነው ምናየው።
ስለዚህ የፈቃድ አንድነት ካለ አንዱ ይቅርባይ አንዱ ደግሞ ማለት ይሆናል።
አዎ አስተራቀም ስንልቆ ከራሱም ጋር ታረቀ ነው ማለት
ነው። አዎ ከራሱም ጋር ነው
በትክክል። ሌላው የማቴዎስ ወንጌል ምዕራፍ 13 ከቁጥር 41 ጀምሮ ያለ ሚደንቅ ኃይለ ቃል አለ። እንግዲህ የአማልክት አምላክ የጌታ ኢየሱስ ክርስቶስ መላእክቱን አዞ በሃጣን ላይ ፈርዶባቸው ወደ ገሃነም ሲጥላቸው ጻድቃንን ግን ወደ መንግስቱ እንደሚያወርሳቸው እንዲህ ይላል። የሰው ልጅ መላእክቱን ይልካል አለ። የአብን መልአክ አላለ መላእክት አላለ መልአክ የፈጠራቸው ናቸው። የሰው ልጅ መላእክቱን ይልካል ከመንግስቱም እንቅፋት መንግስቱ እሱ ነው አየህ ከመንግስቱ አለ። ላኪው ማን ነው? የሰው ልጅ ነው። የሰው ልጅ የተባለው እሱ ነው። ስጋን የተዋሃደ አካላዊ ቃል
እውነት ነው።
ከመንግስቱ አለ መንግስቱ ገንዘቡ እሱ ስለሆነ እንጂ ወደ ሌላ መንግስት አይደለም ይሸጋገሩ።
እውነት ነው።
እንቅፋትን ሁሉ አመጻንም የሚያደርጉትን ይለቅማሉ ወደ ቶነሳትም ይጥሏቸዋል። በዚያም ልክሶና ጥርስ ማፋጨት ይሆናል። በዚያን ጊዜ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ የሚል ትልቅ ኃይለ ቃል አስተምሯል። ይሄ እንግዲህ በጣም ትልቅ አስረጃችን ሁልጊዜ ቅዱስ ወንጌልን ስናነብ የምንወስደው ትልቅ ትምህርት ነው። ሌላው አንድ ትልቅ ተአምር አድርጓል። ከተአምራቱ ደግሞ ፈራጅነቱ ምናውቀበት ተአምር ነው። የማቴዎስ ወንጌል ምዕራፍ 11 ከቁጥር 24 እስከ 32 ነው። እዚ ላይ ከሌሊቱ በአራተኛው ክፍል ማይበል ሞገድ በተነሳ ጊዜ ባህሩን እየረገጠ ወደነሱ ሐዋርያት ወዳሉበት ጀልባም ታንኳ ሲመጣ ጮሁ መንፈስ ያዩ መስላቸው። ያን ጊዜ አትፍሩ እኔም ባላቸው ጊዜ ጴጥሮስ ምን አለው? ጌታ ሆይ አንተስ ከሆንክ በውሃ ላይ ወደ አንተ እንድመጣ እዘዘኝ አለው ነው ማለት። እዚ ላይ ምንድነው ምናየው? እዘዘኝ አለው እንጂ ወደ አንተ እንድመጣ ለምንልኝ ማልድልኝ ጸልይልኝ አላለ።
ስልጣን በሱ ዘንድ እንዳላውቋል
እዘዝ።
ታንኳ ውስጥ ያን ጊዜ ባህሩን መንፈስን ጸጥ ብሎ ሲል ተፈጥሮ እንደምታዘዝለት አውቋል።
በትክክል አሁን ና አለው። እንድትመጣ ለምንልህም አላለው ና አለው። ጴጥሮስም ከታንኳይቱ ወርዶ ወደ ጌታችን መሄድ ጀመረ። ነገር ግን የነፋሱን ኃይል አይቶ ሲፈራ ሊሰጥም ሲጀምር ምን አለ? ጌታ ሆይ አድነኝ ብሎ ጮኸ ነው የሚለው። ጌታ ሆይ ምን በለኝ?
አድነኝ
በቃ አለቀ። ጌታ ሆይ አድነኝ አለው እንጂ ከአብ ከመንፈስ ቅዱስ አሳንሶ እንድድን ወደ አብ ለምንልኝ አላለ። ወደ አማልድልኝ አላለ። አድነኝ ማዳንና ማስዳን ይለያያል።
ማዳን
የፈጣሪ ስራ ነው።
ማስዳን ደግሞ ማስተራክ
የሩቅ ስራ ነው።
ሰአሊ ለነ ማርያም አበ ወልድኪ ኄሮ መድኃኔዓለም ስንል
በትክክል ሰአሊ ለነ ቅድስት
አዎ
ወደማ
ለምኝልን ወደ አምላክ ወደ ልጅዋ
ትክክል ሀበ እየተጨመረ ሀበ ፍቁር ወልዳ ይሄ ነው። ጌታም እጁን ዘርግቶ ያዘውና አንተ እምነት የጎደልክ ስለምን ተጠራጠርክ ብሎ ከስጥመት አድኖታል። በቃ ከተመ። እዚህ ላይ እንግዲህ ጌትነቱን ያወቀንበት ነው። ያው እነሱም ደግሞ በእውነት እግዚአብሔር ልጅ መሆኑን አምነው እንደሰገዱለት ወንጌላዊው ጽፎልናል። ለዚህ አንድ የሊቃልን ንጥቀስ ቅዱስ ሳዊሮስ
ይገባላው።
በምዕራፍ 87 ላይ እንዲህ ይላል፣ የባህር ማይበላትን እንዳይነሳሱ ጸጥ እንዲሉ ገሰጻቸው። ያን ጊዜ አውሎ ነፋሱ ፈጽሞ እንዳልነበረ እስኪሆን ድረስ ጸጥ አለ። ለባህር ዳር ድንበርን ያበጀለት እርሱ ከዚያ እንዳያልፍ እንዳይተርፍ በትእዛዙ ቦታ ወስኖታልና። እንዲህም ባለ ስራም አለ፣ ሐዋርያት ያሉባት መርከብ ከሚያነዋውጧት ከነፋሳት ጽናት ከማይበላት ብዛት የተነሳ በተነዋወጠች ጊዜ ፈጥኖ በዚህ ጥልቅ ባህር ላይ ሲመላለስ ታያቸው። የዚያ ውሃ ኗኗር እንደ ምድር ከግሩ በታች ሆነ እያለ ይጠቅሰዋል። እንግዲህ ይሄ ጌትነቱን የተረዳንበት ታላቅ የወንጌል ክፍላችን ነው። ሌላም ተአምራት አሉ። ምታነሱት ሐሳብ ካለ ብዬ
እኔ ምንድነው ምለው፣ ቅድም ራሱ እርሶ ያሉት ዮሐንስ ሲናገር የእርሱ ጥምቀትና የክርስቶስ ጥምቀት ልዩነት እንዳለው ነገራቸው። እኔ ለነሳ በውሃ አጠምቃቸዋለሁ ከእግዚአብሔር ጋር ለማስታረቅ ወደ መንገዱ ለማምጣት፣ ከእኔ በኋላ የሚመጣው አለና ግን የእርሱ ጥምቀት ሁለት አይነት ነው።
በትክክል
የመንፈስ ቅዱስና የእሳት የምህረትና የቅጣት። እንደውም ምሳር በዛፎች ስር ተቀምጠዋል አለ። ማን ነው ምሳሩ? ባለስልጣኑ እኮ ነው።
እሱ ነው
መልካም ፍሬ የማያፈራውን
ይቆረጣ።
ስለዚህ ፈራጅ ነው።
ይላል ማቴዎስ 15 21 እስከ 28 ደግሞ 11ኛው ማስረጃችን ነው።
ጥሩ።
ኢየሱስም ከዚያ ወጥቶ ወደ ጢሮስና ወደ ሲዶና ሀገር ሄደ ይላል። እነሆም ከነናዊት ሴት ከዚያ ሀገር መጣ። ጌታ ሆይ የዳዊት ልጅ ሆይ ማረኝ፣ ልጄን ጋኔን ክፉኛ ይዟታል ብላ ጮኸች ይላል። እዚህ ላይ ብላቴናዋን ልጇን አብነት አድርጋ ምን አለሽ? የዳዊት ልጅ ማረኝ፣ ማረኝ፣ አስምረኝ የሚል ቃል አማረኝ። ያን ጊዜ እሱ ግን አንዳች አልመለሰላት። ደቀ መዛሙርቱም ቀርበው በኋላችን ትጮሃለችና አሰናብታት እያሉ ለመኑት። ሐዋርያት አማላጅ ናቸው። አየህ፣ ሐዋርያት ለመኑት። እንግዲህ
እየለመኑ ነው።
ማንን ነው ለመኑት?
ክርስቶስን። እባክህ ልመኗን ስማ እያሉ ነው።
ልመኗን ስማ። እሱ ግን ምን አለ? የልጆችን ህብስት ወይም ዳቦ ለውሻ መስጠት አይገባም ይላል። ማለት ለእስራኤል የማደርገውን ተአምራት ለአህዛብ አላደርገውም ባላት ጊዜ እሷ ደግሞ ውሾችም እንጂ ውሾችስ ቢሆን ከጌታቸው ወደቀ ፍርፋሪን እኮ ይለቅማሉ፣ ይመገባሉ። ለእነሱ ታላላቅ ተአምር በታላ ነው የጥቃቅኑን ብታደርግ ሲ አንቺ ሴት እምነትሽ ታላቅ ነው እንደወደድሽ ይሁንልሽ ነው ያላት። በቃ የዳዊት ልጅ ሆይ ማረኝ ማለቷ፣ የሐዋርያትን ልመና መቀበሉ እሺ ላይ በደንብ አድርገን የምንረዳው ነው።
እሷም በውሻ መመስሉ አይደለም እምነቷን ሊያውቅ ነበር።
እንደ ጥበቧም ትህትናዋ እምነቷን የተገለጠ
ትምህርት ነው አረፍ ነገር።
ትክክል። ሌላው በጣም የሚገርመኝ እንደው ማንሳት የሚገባ ጥቅስ ካለ ማቴዎስ ወንጌል ምዕራፍ 16 ቁጥር 27ን ከማቴዎስ 18 10 ጋር አነጻጽሮ ማቅረብ ይገባል ብዬ አስባለሁ። ንጽጽራዊ ጥናት ነው። የሰው ልጅ አለ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜም ለሁሉ እንደ ስራው ያስረክበዋል አለ። አስረካቢው ማን ነው? የሰው ልጅ።
የሰው ልጅ
አሁን እዚህ ጋር የሰው ልጅ ከመላእክቱ ጋር ነው ያለው። ተቃራኒ ነገር ነው። ከነዚህ ከታናናሾቹ 18 10 ላይ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያለው አለ። አማላይ ስለሆነ እነዚህ መላእክት የአባቴን ፊት ያሉ አለ እንጂ ነው ያለው አላለም። እዚህ ላይ መላእክት አማላጆች ናቸው፣ ተራዳይ ናቸው። ስለዚህ ምን አለ? ዘወትር በሰማያት ያለውን የአባቴን ፊት ያለው አለ እንጂ እኔ የአባቴን ፊት ያለው ምሕረት ለመጠየቅ አላለም። እኔ አንዳንድ ጽሑፍ ላይ የአባቱን ፊት ያለ የሚል ሁሉ ተጽፎ አንብቤያለሁ። ይሄ በጣም አሳፋሪ ነው ብዬ አስባለሁ።
መጽሐፍት ላይ ነው
አው እንደው በሚበተኑ ክደት ጽሑፎች ላይ እንግዲህ ባለቤቱ ያለው ምንድነው? ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። እንግዲህ ማስረከብ የሚችል ማን ነው ልንል ነው? እንግዲህ ዝና የሰው ልጅ ነው፣ ወልደ እግዚአብሔር ይሄው ነው። እሱ ማን ነው? ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ሁሌ ደግሞ ምን ጠቅሰው ማቴዎስ 25:30 ደግሞ ማያዳግም ሆኖ የተቀመጠ ምንድነው? የሰው ልጅ በክብሩ ይመጣበት ጊዜ ከርሱ ጋር ቅዱሳን መላእክቱ ሁሉ ገንዘቡ ናቸው። በዚያን ጊዜ በክብሩ ዙፋን ይቀመጣል። አዛ በፊቱ ይሰበሰባሉ። ያን ጊዜ ወደ እኔ ነው ከኔ ሄዱ። ይሄ ከዚህ የበለጠ የጌትነት ጽሑፍ አለ ብዬ አላምንም።
ተመልካቾቻችን የዕለቱ መርሃ ግብራችን እዚህ ላይ ይጠናቀቃል። ቀሪዎቹ መርሃ ግብሮች እንድትከታተሉ በአክብሮት እንጋብዛለን።
ባለቤቱ ያለው ምንድነው? ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና ያን ጊዜ ለሁሉ እንደ ስራው ያስረክበዋል። እንግዲህ ማስረከብ የሚችል ማን ነው ልንል ነው? እንግዲህ የሰው ልጅ ነው፣ ወልደ እግዚአብሔር ይሄው ነው። እሱ ማን ነው? ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ሁሌ ደግሞ ምን ጠቅሰው ማቴዎስ 25:30 ደግሞ ማያዳግም ሆኖ የተቀመጠ ምንድነው? የሰው ልጅ በክብሩ ይመጣበት ጊዜ ከርሱ ጋር ቅዱሳን መላእክቱ ሁሉ ገንዘቡ ናቸው። በዚያን ጊዜ በክብሩ ዙፋን ይቀመጣል። አዛ በፊቱ ይሰበሰባሉ። ያን ጊዜ ወደ እኔ ነው ከኔ ሄዱ ይሄ ከዚህ በለጠ የጌትነት ጽሑፍ አለ ብዬ አላምንም።
ማቴዎስ
5 አዎ ነው። እስቲ ማቴዎስን እናቁምና ወደ ሉቃስ ደሞ እንሸጋገር መሰለኝ።
መልካም እዚህ ላይ አንድ መሸጋገር ያሳብ ምንድነው ሰጥቶት ቀድሞ ዲያብሎስ አዳምና ሔዋንን ሲያስት በእባብ ስጋ ተሰውሮ ነው።
አዎ አካለ ከይሲን ማደረ ለሳነ ከይሲን መናገር
ያደረገ ያ ነገር እነሱን ጥርጣሬ ውስጥ አስገብቶ ለስተቱ ሳይ ወሰዳቸው። አሁንም መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የመረጠው መንገድ የሰውን ስጋ ተዋህዶ ነው የመጣው። እንዘባል ውቱ አንዴ ርእሶ የሚል ይሄ ኬኖሲስ ቲዮሎጂ ክርስቶስ ራሱን ዝቅ ማድረጉ አምላክነቱን የተወመሰላቸው ለሰዎች
ሩቅ ብእስ ያስመሰሉት።
አዎ ያ ነው የጎዳው የአዳምን ልጆች በብዛት የጎዳቸው ይሄ ነው። ግን የሚገርመው ደግሞ ከመስቀልም በፊት ፈራጅነቱን ወንጌል ቁልጭ ጥርት አድርጎ እየተናገረ ነው ያለው።
ቁልጭ አድርጎ ነው ያስቀመጠው። አስታራቂነቱን ታራቂነቱን እንደተናገረ ደግሞ ጌትነቱንም አምላክነቱንም ጨምሮ ጠቅሷል።
ስለ ትንሣኤውም እኮ ሲናገር በስልጣን የተነሳው አለ።
አዎ በትክክል
ነፍስን ከስጋ ከለየ በኋላ አዋህዶ ማስነሳት
ላኖራትም ስልጣን አለኝ አለ።
ማስነሳት
ሉቃስ 7:48 ላይ እንግዲህ ኃጢያትን ይቅር የሚል እግዚአብሔር ስለሆነ እነ ዳዊት አቤቱ ኃጢያትንስ ብትጠባበቅ አቤቱ ማን ይቆማል ይቅርታ ካንተ ዘንድ ነውና አሉ። ይቅርታ ሰጪ እግዚአብሔር ስለሆነ ይሄን ቃል እናምጣው። ሉቃስ 7:48 ላይ አንዲት ኃጢያተኛ ሴት መጣ ተማጸነችው እጅግ ወዳለችና ብዙ ያለው ኃጢያቷ ተሰርዮላታል። ጥቂት ግን የሚሰርለለት ጥቂት ይወዳል። እርሷንም ኃጢያትሽ ተሰርዮልሻል አላት። ከርሱም ጋር በማዕድ ተቀምጦ የነበሩ በልባቸው እንኳን ኃጢያትን ይቅር ሊል የሚችል ማን ነው ይላሉ አሰብ።
ሉቃስ 8:26 ነው
ተመሳሳይ ሉቃስ 7:48 ይሄ ትልቅ ማስረጃ ነው። የመጨረሻው ሉቃስ ላይ ላነሳ የምችለው ሉቃስ 23:42-43 ነው። ይሄ በጣም ይደንቅ ነው። ዕለተ ዓርብ ነው ተፈጸመም አላለም ባለቤቱ በዛ ሰዓት ራሱ። በቀኝ የተሰቀለው ወንበዴና በግራ የተሰቀሉ ወንበዴዎች ሁለቱን እናስባቸው። በግራ ያለው ተሳዳቢ ነው ይዘባበታል ሩቅ ብእስ ያድርጎታል። በቀኝ ያለው ግን የባህሪ አምላክ እንደሆነ ተረድቷል። አሁን የወጣውን ኃይለ ቃል እናስብ የእምነት ቃል ተዘከረን እግዚኦ በውስተ መንግስትከ ጌታ ሆይ በመንግስት በመጣ ጊዜ አስበኝ።
በመን በመጣ ጊዜ
በመንግስት በመጣ ጊዜ አስበኝ ብሎ ራሱን ለመነው አሳስብልኝ አላለው።
አላለው የመንግስትን ባለቤቱስ እንደሆነ ነገረው።
አዎ አማልደ በመንግስት መንግስተ ሰማያትን እንደወርስ አድርገኝ አላለ። አማልደኝ እናሁን እንደሚሉት በጣም የሚዘገንን ጽሑፎች አሉ። አማልደኝና እንድገባለ በመንግስት በመጣ ጊዜ ራስ አስበኝ ነው ያለው። ያን ጊዜ አራኔ አልችልም ወደ እግዚአብሔር ለምንልህና እንዲያስገባህ አደርጋለሁ አላለ። እውነት ለሃለው ዛሬ በገነት ከኔ ጋር ተኖራለህ።
አዳምን ቀድሞ ሆያው
ያውም አዳምን ቀድሞ ገነት እንደሚገባ የነገረውን ተስፋ እሙን አድርጎ በእውነት ገነት እንድትገባ አማልደሃለሁ አላለም። ዛሬ በገነት ከኔ ጋር ነህ አለ። ደመደመ ከባለቤቱ ቃል ውጪት ሊከድ ይቻላል ነው
የትማርክ።
ይሄ እንግዲህ በሶስቱ ወንጌላት ነው። የዮሐንስ ወንጌል ደግሞ ብዙ ይገራረሙ ነገሮች አሉ። በሶስቱ ወንጌላት ላይ ያሉትን እነዚህን ካነሳን ወደ ዮሐንስ ወንጌል መሸጋገር ይቻላል
እንችላለን። እውነት ነው። እዚህ ላይ ደግሞ የሚገርመው ነገር ምንድን ነው? በዚያ በጨለማ ሰዓት ዓለም ሁሉ ክዶት በማይጠበቅ ሁኔታ ሁለት ሰዎች ማንነቱን አወቁት።
አሁንም ተሳዳቢው አለ፣ አማኙ አለ።
አዎ ተሳዳቢውማ ከነዛ ጋር ተደመረ ከክፎቹ ጋር።
አስበኝ የሚል አለ።
አሁንም አሉ። አዎ
አስበኝ የሚል አለ፣ አሳስብልኝ የሚልም አለ።
የሚገርመው የጲላጦስ ባለቤት ማንነቱን አውቃ ደብዳቤ ጻፈች።
ደብዳቤ ጽፋለች።
የምትገርም ነች። በዚህ ዓለም ንቆት እነዚያ መከራ ያሳዩት በቀኝ ያለው ተገለጸለት ማንነቱ። እነዚህ ሁለቱም ያስደንቁ ናቸው። ሌላው ምንድነው ደግሞ ነው የምለው መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ደም ሳይፈስ የኃጢአት ስርየት የለምና ዮሐንስ ደግሞ ምን አለ? ወደሙ ለኢየሱስ ክርስቶስ ያነጻሃን እምኩሉ ኃጣውኢነ
እግር ከኃጢአታችን ሁሉ የሚያነጻን ከሆነ ደሙ ፈሷል።
በትክክል
ከደሙ ውጭ ሌላ እንደገና አዲስ መስዋዕት አለ ወይ? በሰማይ የሚያቀርበው
አሁንም ይወድቃል ይነሳል ማለት እኮ የካሳ ስላንተ አሁንም ይራባል አሁንም ይጣማል አሁንም ይወድቃል አሁንም ይነሳል እንደማለት
የእለተ አርብን ዋጋ ማቅለል እኮ ነው አሁን ይሄን ማለት
በትክክል
አዎ የእለተ አርብ ያመከራውን ማቅለል መናቃቸው ነው
ካሳውን መናቅ ነው
እውነት ነው
ሌላው የዮሐንስ ወንጌል በጣም ጠንካራ ወንጌል ነው ምስጢረ ስላሴ ነገረ ስጋዌ ጠንካራ ነገረ መለኮታዊ ሐሳቦች አሉበት ስለሆነ የዮሐንስ ወንጌል ደግሞ እጅግ የሚገርም ነው የዮሐንስ ወንጌል ምዕራፍ 2 እንነሳና ከርባ ከገዳመ ቆሮንቶስ ከመጣ በሶስተኛው ቀን በቃና ዘገሊላ ሰርግ ቤት ተገኝቷል እናቱም ደቀመዛሙርቱም ተገኝተዋል እንግዲህ እዛ ላይ ታምሮ ያደረገው አሙስ ለምሳሌ ሙሴ ከእግዚአብሔር ታዞ ውሃውን ወደ ደም ለውጧል ከእግዚአብሔር ታዞ ነው የለውጠው እዚህ ላይ ግን የክርስቶስን ስልጣን እናያለን እናቱ ቅድስት ድንግል ማርያም አማላይ ስለሆነች ወይኑ ባለቀ ጊዜ ወይንክ ያልቦሙ ወይንላቸው ወሁን ወደ ወይን አድር ለውጥላቸው እንደማለት ነው ወይም ታምር አድርግላቸው ነው አማላጅ ናታ ረረት ናት ወይንክ ያልቦሙ ማሳሰብ ያማላጅ ድርሻ ነው መስራት የፈራሽ ድርሻ ነው
እውነት ነው
አሁን ማህር ወልዴው ተዘከር ኪዳኔ ብላ ምትለምነው እሱን ነው ሚምራው እሱ ነው
እውነት ነው
አሁን ያን ጊዜ ያው ወይን ጠጀላቸው ባለቹ ጊዜ ልክናቱ የለመነችው ልመናዋን ተቀብሎ ውሃውን ወደ ወይን ለወጠ እንጂ ሙሴ እንዳደረገው ልመና አላቀረም እንደውም ስድስት የድንጋይ ጋኖች ነበሩ ምሏቸው አለ ምንም ሳይናገር ውሃውን ወደ ወይን ለወጠ ይሄ እንደው ምን ያስተምረናል ዓለምን ሲፈጥር ባህልዩ መሆኑን ያስተምረናል ዓለምን ሲፈጥርኩ ምንም አልተናገረም ብርሃን ይሁን ያለው በነግ ነው እንጂ ዓለምን አራቱን ማርያት አምስተኛ ጨለማን ሰባቱን ሰማያትን መላእክትን ሲያመጣ ቃል አልተናገረም አስቀድሜ ዓለምንም ካለመኖር ወደ መኖር ሳልናገር የፈጠርኩት እኔ ነኝ መሆኑን ሲያስረዳቸው ምንም ሳይናገር ውሃውን ወደ ወይን ለወጠ ከዛ ቀጣቹ ስጦታ አለ ይሄ እንግዲህ በጣም ትልቁ ማስረጃችንና ድንግል ማርያም አዎ አማላጃችን ናት እውነት ነው ኢየሱስ ክርስቶስ አማን በአማን ልመናዋን ተቀብሎ ሥራውን ያከናወነ ፈራጅ መሆኑን እዚህ ላይ ተረድተናል አሁን ዋናው ዋናውን ብቻ ጥቅሶችን የተወሰኑትን ላንብ ቀጥታ በዮሐንስ ወንጌል አሄ እንግዲህ ተመልካቾቻችንና አድማጮቻችን ማስተዋወሻ ይዘው ጥቅሶቹን ቤታቸው እንዲያነቡ ምክንያቱም ካለን ሰዓት አንጻር ማብራሪያ ባንሰጥባቸው ጥቅሶቹን ብቻ ቢይዟቸው መልካም ነው ላለው የዮሐንስ ወንጌል ምዕራፍ 5 ከቁጥር 22 እስከ 23 ጥቅሱን ብቻ ከመጽሐፍ ቅዱስ እናነብ
ሐሳቡን ጨመር አርጎስ ግዴለማ
መልካም እሺ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ አንድ ሰውስ እንኳን አይፈርድም ወልድን የማያከብር የላከውን አብን አያከብርም ማለት አሁን ወልድን ሩቅ ብእሲ የሚል እኮ ሎቱ ስባት አብንም የሩቅ ብእሲ አባት እያለ እኮ ነው። ወልደ እግዚአብሔርን ጌትነት፣ አምላክነት፣ ፈራጅነት፣ ካህሊነት እኮ ያልተረዳ የአባቱንም እኮ ህጹጽ እያሰኘው እኮ ነው። ወልድን ያከብሩት ዘንድ አብን እንደሚያከብሩት ወልድን ያከብሩት ዘንድ ክብራቸው አንድ ነው። ለአብ የምንሰጠው ክብር ሌላ፣ ለወልድ የምንሰጠው ክብር ሌላ አይደለም። ክብራቸው በክብር አንድ ናቸው። በመስጋና አንድ ናቸው። በጌትነት አንድ ናቸው። በእበይ አንድ ናቸው። በክብር አንድ ናቸው። በኃይል አንድ ናቸው። በክህል አንድ ናቸው። በቅድምና አንድ ናቸው። በእግዚአብሔርነት፣ በአምላክነት፣ በፈጣሪነት አንድ ናቸው። አብ እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው። አብ በማንም አይፈርድም ማለት ይሄ ትልቁ እንደው መጻጉን ከፈወሰ በኋላ አልጋን ተሸክመህ ሄድ ነው ያለው አይደል? ይሄን ደንግጠው ሲያዩት ነው ይሄን ታምር የነገራቸው። አልጋን ተሸክመህ ሄዳለው እንጂ ገዛ ፍለጋም አልሄደም። አብን እንደሚያከብሩት ወልድን ያከብሩታል። ሌላው እዚሁ ወንጌል ላይ እዚሁ ዮሐንስ 5:30 ላይ እንደሰማው ፈርዳለው ፍርዴም ቅን ነው አለ። እንደሰማው ፈርዳለው ፍርዴ ምንድነው? ቅን ነው። ይሄ እንግዲህ ያስተማረ ባለበት ጊዜ ተናገረው ነው። ሌላው እዛ ወንጌል ዮሐንስ 8:16 ላይ የላከኛብ ከኔ ጋር ነው እንጂ ብቻዬን አይደለሁምና ህለዋን ናቸው። እኔ በፈርድ አለ ፍርዴ እውነት ነው አለ ባለቤቱ። እኔ በማለድ ቦርቅ ብነሳ ከለታርባላ እኔ በፈርድ ፍርዴ እውነት ነው ብሎ ነግሯቸዋል። ቅድም የጠቀሷት ያቺ ወንጌል ዘመዋን ጋር ያይዞ የነገራቸው ነው። ሌላው እዛ ወንጌል ላይ ዮሐንስ 8:25 ላይ ኢየሱስም ከመጀመሪያው ለእናንተ የተናገርኩት ነኝ ምን ለውጥ ነገር የለም ስማን አምላክ ዘይቶ ይለጥ ይላል ማን ለውጥ ነው ስለናንተም እናገረው የምፈርደው ብዙ ነገር አለኝ ይላል። እዚህ ላይ ይሄ ቃል አይሰረዝ ነገር። ሌላው ዮሐንስ 9:39 ላይ ኢየሱስም የማያዩ እንዲያዩ የሚያዩም እንድታወሩ እኔ ወደዚህ ዓለም ለፍርድ መጣሁ አለ። ዓለምን ለማዳን ስጋውን ለመቁረስ ደሙን ለማፍሰስ በከበረ ደሙ ፈሳሽነት ዓለምን ለማዳን ከባህሪ አባቱ ከአብ ከባህሪቱ ከመንፈስ ቅዱስ ጋራ ለማስታረቅ ከራሱም ጋራ ለመታረቅ እንደመጣም ሁሉ በተመሳሳይ መልኩ ደግሞ ለመፍረድም መጣ። አንዱን ጥሎ አንዱን አንጠልጥሎ የሚሆን ነገር የለም።
ግሩም ነው።
ስለዚህ ምን አለ? ወደዚህ ዓለም ለፍርድ መጣሁ አለ። ይቅር ለማለትም እንደመጣ ለመፍረድም መጣ። ይሄ መታወቅ አለበት። እንደገና ዮሐንስ 12:48 ላይ እንዲህ ይላል፣ የሚጥለኝ ቃሌንም የማይቀበለው እርሱ የሚፈርድበታል ነው። እኔ የተናገርሁት ቃል እርሱ መጨረሻ ቀን ይፈርድበታል። አይደለም እርሱ ቃሉ ራሱ ፈራጅ ነው። ትምህርቱ ራሱ አሁን የሚነበበው ወንጌል ራሱ ፈራጅ ነው፣ ያስፈረዳል። ይቀጥላል ዮሐንስ 19:14-14 ላይ ማናቸውንም ነገር በስሜ ብትለምኑት እኔ አደርገዋለሁ አለ። እኔ አደርገዋለሁ አለ።
አድርጓልም እንጂ
አድርጓልም እንጂ
አው ጠፋ ንፋሱን ጸጥ አድርግ ሲሉ ታደረገ
አደረገ። ጌታ ሆይ የዳዊት ልጅ ሆይ ማረን ሲሉ ማረ
ማረ
መከተመ።
እውነት ነው።
አንድ የመጨረሻ ጥቅስ ማነሳው ዮሐንስ 16:26 ነው። እኔ አለ ስለናንተ አብን እንድለምን የምላችሁ አይደለሁም አለ። ምክንያቱም አብን እንደሚያከብሩት ወልድን ያከብሩታል። ያው ክብር ሌላ፣ የመንፈስ ቅዱስ ክብር ሌላ፣ የወልድ ክብር ሌላ አይደለም። አንዱ አዛዥ አንዱ ታዛዥ አይደለም። ለዚህ ነው ቅዳሴ ማርያማችን ላይ አብርሃም ይስሐቅን እንደሚያዘው ይስሐቅ ያዕቆብን እንደሚያዘው አብ ወልድን ያዘው። እንቢተኛ ነው ማለት አይደለም። ውረድ ተወለድ ሙት ተሰቀል ቢለውም በፈቃድ በስምረት አንድ ስለሆኑ ነው። እስመ በፈቃዱ ወበስምረት አቡ መንፈስ ቅዱስ መጽዋዳነን ይላል እንጂ በአባቱ ፈቃድ ብቻ መጣ ይላል
አላለ።
ሞተ በፈቃዱ ወተቀብረ በስምረቱ ነው የሚለው ቅዳሴያችን መጽሐፍ። እንግዲህ ከብዙ በጥቂቱ በአራቱ ወንጌላት ላይ ያሉት እነዚህን ካነሳን መልእክታቱ ላይ ደግሞ በጣም ብዙ አሉ፣ ግብረ ሐዋርያት ላይ አሉ።
ገናቸው
መልካም ግብረ ሐዋርያት ላይ ተወሰኑትን አንስተን ወደ መልእክታቱ እንገባለን። እስቲ የስጢፋኖስን ታሪክ እናንሳ። የሐዋርያት ሥራ ምዕራፍ 7 ከቁጥር 59 እስከ 60 ስጢፋኖስ በደንጊያ በሚወገርበት ሰዓት ምን አለ? ቀና ብሎ ጌታ ኢየሱስ ሆይ ነፍሴን ተቀበል፣ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበር። ተንበርክኮም ይላል ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። እዚህ ላይ ልብ እናድርግ። ምስጢረ ሥላሴን በዓይኑ የተመለከተ እስጢፋኖስ ጌታ ሆይ ኃጢአት ይህንን ኃጢአት አትቁጠርባቸው ኢየሱስ ክርስቶስን ይላል። ከዚህ የበለጠ ምን አለ? ኃጢአታቸው እንዳይታሰብባቸው ወደ አብ ለምንላቸው አላለም። ራሱ ቆጣሪ ነው። ኃጢአታቸውን አትቁጠርባቸው፣ አታስባቸው። እስጢፋኖስ አማላጅ ነው።
እውነት ነው።
ኃጢአታቸውን አትቁጠርባቸው ብሎ ወደ ኢየሱስ ክርስቶስ ለመነ፣ ማለደ። እንግዲህ ጌታ ደግሞ ጸሎቱን ይቀበለዋል። እንደማታች የሐዋርያት ሥራ ላይ አሁንም ስናነብ ሐዋርያት እንዲሰብኩ የታዘዙት ምን እንደሆነ በሐዋርያት ቃል እንዲህ ተጽፏል። የሐዋርያት ሥራ ምዕራፍ 10 ከቁጥር 41 እስከ 42 ነገር ግን አሉ በእግዚአብሔር አስቀድሞ የተመረጡ ምስክሮች ለሆን ለእኛ ነው እንጂ ከሙታንም ከተነሳ በኋላ አሁን እንደውም ከእርሱ ጋር የበላንም የጠጣንም እኛ ነን። ባህሪው አልተለወጠ። ለህዝብም እንድንሰብክና እዚህ ላይ መምህር ለህዝብም እንድንሰብክ አሉ ሐዋርያት የታዘዝ ነው ምንድን ነው አሉ በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘናል። ሐዋርያት በሕያዋንና በሙታን የሚፈርደው እርሱ እንደሆነ እንድንመሰክር አዘዘን ያሉት ሞትን ድል አድርጎ ከተነሳ በኋላ አብረነው በልተናል ጠጥተናል። ለአህዛብ እንድንሰብክ እንደውም የታዘዝነው ምንድን ነው አሉ በሕያዋንና በሙታን ሊፈርድ አዎ እርሱ እንደሆነ እንድንመሰክር ታዘዝን ብለው ሐዋርያት አስተምረዋል። ታዲያ ከሐዋርያት አስተምህሮ ውጪ ወዴት ይወጣል ነው? ቤተክርስቲያናችን ደግሞ ሐዋርያዊት በመሆኗ ይህን ትምህርት ታስቀጥላለች። አሁንም የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ቀን ቀጥሯል ይላል። እግዚአብሔር ቀን ቀጥሮ ሄዷል። በዚያም ቀን ባዘጋጀው ሰዎች በዓለሙ ላይ በጽድቅ ሊፈርድ አለው ይላል። በጽድቅ ሊፈርዳሉ በእውነት ሊፈርዳሉ። ስለዚህ እኔ ባህሪያ አምላክ የዳነው ዓለም እንዳልዳና አድርጎ ይወድቃል ይነሳል ብሎ ከማስተማር የበለጠ በእውነት የተሳሳተ ነገር አለ ብዬ አላምነ። በግብረ ሐዋርያት ብዙ ሲጠቀሱ ግን በተለይ በጳውሎስ መልእክታት ደግሞ በጣም ጎልተው ተጽፈዋል። ሮሜ 2:11 እስከ 16 ያው መልእክታት ስለሆነ ጥቅሱን ብቻ ማሰማትም ይቻላል። የተሰወረውም በሚፈርድበት ቀን ይሆናል ብሎ ጳውሎስ ይጽፋል። በጣም ግን አጠንክሮ የተናገረው እኔ ሁሌ ባነበው በጣም የሚገርመኝ የሮሜ መልእክቱ ምዕራፍ 14 ከቁጥር 8 እስከ 13 እንዲህ ይላል፣ በሕይወትም ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን ካለ በኋላ ስለዚህ ነገር ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷልና አለ። የክርስቶስ ሞት ለመግዛትም ጭምር ነው፣ ለማስታረቅ ጭምር ብቻ አይደለም። ሞቱ አንደኛ በሞቱ አሞቶ ለሞት ይላል አፈወርቅ፣ በሞቱ ለሞት ደምሰሶ ይላል ትምህርተ ኅቡዓት። በከበረ ደሙ ፈሳሽነት ከአብ ከመንፈስ ቅዱስ ጋር አስታረቀ፣ ከራሱም ጋር ታረቀ፣ አስታረቀም ከራሱም ጋር ታረቀ። ይህ ብቻ አይደለም አላማው፣ የክርስቶስ ሞት አለ ሙታንንም ሕያዋንንም ይገዛ ዘንድ ክርስቶስ ሞቷል ይላል ደግሞ። እና ምን ይላል ጳውሎስ? ሙታንንና ሕያዋንን ይገዛ ዘንድ ክርስቶስ ሞቷልና ሕያውም ሆኗልና አንተ በወንድም ላይ ስለምን ትፈርዳለህ? ወይስ አንተ ደግሞ ወንድምህን ስለምን ትልቃለህ? ሁላችንም በክርስቶስ ፍርድ ወንበር ፊት እንቆማለንና አለ።
ሁላችንም
በክርስቶስ ፍርድ ወንበር ፊት እንቆማለንና ቀጠለና እኔ ሕያው ነኝ ይላል ጌታ፣ ጉልበት ሁሉ ለኔ ይንበረከካል መላስም ሁሉ እግዚአብሔርን ያመሰግናል ተብሎ ተጽፏል። አሁን ኢየሱስ ክርስቶስ ፊት ዙፋን ፊት እንቆማለን ነው ያለው ፍርድ ወንበር። ኢየሱስ ክርስቶስ እግዚአብሔር ስለሆነ ጳውሎስ እንዲህ አለ፣ እንግዲህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን አለ። በክርስቶስ የፍርድ ወንበር ፊት እንቆማለን ካለ በኋላ ምንድን ነው ያለው? ራስ ስለ ራሳችን ለእግዚአብሔር መልስ እንሰጣለን፣ ከእንግዲህ ከዛሬ ጀምሮ እርስ በርሳችን አንፈራረድ አለ ጳውሎስ። በቃ ይሄ ትልቅ የቅዱስ ጳውሎስ ትምህርት ነው መልእክቱ ላይ ያለው። ሌላም እንደዚሁ ተመሳሳይ በአንደኛ ቆሮንቶስ መልእክቱ ማኅቶተ ቤተ ክርስቲያን ጳውሎስ ምዕራፍ 4 ከቁጥር 3 እስከ 5 እንዲህ አለ፣ ነገር ግን በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለእኔ ምንም አይደለም፣ እኔ በራሴ እንኳን አልፈርድም፣ በራሴ ላይ ምንም አላውቅምና ፈራጅ ማን አደረገ? ነገር ግን በዚህ አልጸድቅም፣ እኔን የሚፈርድ ግን ጌታ ነው አለ። ይህ ሐዋርያት ትምህርት ነው፣
እውነት ነው።
እኛ ካስተማርንላችሁ ወንጌል የወጣ የተወገዘ ይሁን አለ ጳውሎስ እኮ። እኔን የሚፈርድ ግን ጌታ ነው፣ ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያወጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ፣ በዚያን ጊዜ ለእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል አለ። ኢየሱስ ክርስቶስ እግዚአብሔር ስለሆነ አመስግኖ ነው ቅዱሳን መንግስቱን የሚያወርሳቸው። ስለዚህ ጳውሎስ እኔን የሚፈርድ ግን ጌታ ነው ይላል። ሌላው እንደዚሁ ሁለተኛ ቆሮንቶስ 5:10 ላይ መልካምም ቢሆን ወይም ክፉ እንዳደረገ እያንዳንዱ በስጋው የተሰራውን በብድራት ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል ይላል።
በክርስቶስ ለምን
በፍርድ ወንበር ፊት ልንገለጥ ይገባናል
ነው። ግሩም ነገር እኮ ነው።
እንደገና ጳውሎስ አያቆምም። በቆላሲስ 3:24 እስከ 25 ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁና የምታገለግሉት ጌታ ክርስቶስ ነው። የሚበድልም የበደለውን በብድራት ይቀበላል፣ ለሰው ፊትም አድሎ የለም። ሳያዳላ የሚፈርድ እሱ ስለሆነ ማለት ነው። ሌላው በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 1 ለመንፈስ ልጅ ለጢሞቴዎስ እንዲህ ይለዋል፣ በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ መመክርሃለሁ ይለዋል። በሕያዋንና በሙታን ሊፈርድ ባለው በጌታ በኢየሱስ ክርስቶስ ፊት። ሕያዋን ያላቸው ጻድቃን ናቸው እንደመተርጉማን፣ ሙታን ያላቸው አጣን ናቸው። ትርጓሜው ሰፊ ነው፣ ትርጓሜ ላይ ይመልከቱት። ሌላም የሚገርመኝ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 4 ቁጥር 8 ላይ ጳውሎስ እንዲህ አለ፣ ሩጫን ጨርሻለሁ ሃይማኖት ተጠብቂያለሁ ካለ በኋላ ወደፊት የጽድቅ አክሊል ተዘጋጅቶልኛል ካለ በኋላ ይሄንም ጻድቅ ፈራጅ ሆነው ጌታ ያንቀለን ያስረክባል። ጻድቅ የባህሪ አምላክ ማለት ነው። ፈራጅ ማን ነው? ኢየሱስ ክርስቶስ ነው። ለኔ አስክ ደግሞ ማለ መገለጡን ለሚወዱት ሁሉ እንጂ ለኔ ብቻ አይደለም ያዳኛ ያፈራጅ ያጻድቅ የባህሪ አምላክ የሚሰጠው ለሁሉም ነው አለ ለሚሮጡት ሁሉ። ለዚህ ነው ዕብራውያን 9:25-28 ምን ይላል? ሊቀ ካህናትም በየአመቱ የሌላው እንደሚዞር ወደ ቅድስት እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልፈለገም አልገባም አለ። እንደ ብሉይ ሊቀ ካህናት እንደ ሩቅ ብእሲ እንግዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር። ሊቀ ካህናትም በየአመቱ የሌላው እንደሚዞር ወደ ቅድስት እንደሚገባ በየአመቱ እንዴ
ሰው ነውና
ሰው ነው
የራሱን ማጥያት ለማስተሰር
የራሱን ማጥያት ለማስተሰር እሱ ንጹሐ ባህሪ ነው። መስዋዕቱም ለኛ እንጂ ለራሱ አይደለም
አይደለም።
ስለዚህ ሊቀ ካህናትም አለ በየአመቱ የሌላው እንደሚዞር ወደ ቅድስት እንደሚገባ ራሱን አለ ብዙ ጊዜ ሊያቀርብ አልገባ። ይሄ ጥቅስ እንዴት አልተነበበ? እንዲህ ቢሆንስ አለ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራ ሊቀበል ባስፈለገው ነበር ቀጠለ። እንደውም አሁን ግን በዓለም እንደው ሁሌ መከራ ሁሌ መውደቅ መነሳት የለም። አሁን ግን በዓለም ፍጻሜ ራሱን በመሰዋት ኃጢያትን ሊሽር አንድ ጊዜ ተገልጧል። ለሰዎችም አንድ ጊዜ መሞት ከርሱም በኋላ ፍርድ እንደተመደበባቸው እንዲሁ ክርስቶስ ደግሞ የብዙዎችን ኃጢያት ሊሸከም አንድ ጊዜ ከተሰዋ በኋላ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢያት ይታያል በታላቅ ግርማ። ይሄ ሊቀ ካህናት የባህሪ አምላክ ነው። ሩቅ ብእሲ አይደለም። ይሄ መታወቅ አለበት። ሌላ ጳውሎስ ሁለት ጥቅሶችን አንድ ጥቅስ ጨምራለሁ። ዕብራውያን 10:30 በዕብራውያን ክታቡ ላይ በቀል የኔ ነው እኔ ብድራትን መልሳለሁ ያለውን እናውቃለንና ደግሞም ጌታ በሕዝቡ ይፈርዳል አለ። በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው አለ። ኢየሱስ ክርስቶስ ያው እግዚአብሔር ስለሆነ ምን አለ? ጌታ በሕዝቡ ይፈርዳል። እስካሁን ያነሳናቸው ጥቅሶች እንዳሉ
ነው። እግዚአብሔር ምሎ ራስ ዮሐንስ 1 ላይ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ቃል።
በሕያው እግዚአብሔር እጅ መውደቅ የሚያስፈራ ነው አለ። በሕያው እግዚአብሔር በክርስቶስ ፍርድ ፊት መቆም ያስፈራ ነው። ሌላ የያዕቆብን መልእክት እንጥቀስና ወደ ዮሐንስ ራእይ እንጠቅሳለን። ያዕቆብ 5:8-9 ልክ እንደ ጳውሎስ ያዕቆብን በመልእክቱ እንዲላል እናንተ ደግሞ ታገሱ ልባችሁንም አጽኑ የጌታ መምጣት ቀርቧልና ወንድሞች ሆይ እንዳይፈረድባችሁ እርስ በርሳችሁ አታጉረምርሙ እነሆ ፈራጅ በደጅ ፊት ቆሟል አለ። ፈራጁ ማን ነው? ወልደ እግዚአብሔር ኢየሱስ ክርስቶስ ነው። በዮሐንስ ራእይ ላይ ተጠቀሱ የተወሰኑ አሉ እነሱን አይተን እንጠቅልለው።
መልካም አንድ ታሳብ ዘለ የምጽም አንድ ነው ስንል የመለኮት አንድነት ነው አይደል?
የአካል ሶስትነት የደም ሶስትነት የመለኮት ግን አንድነት
ነው። አንድነት ምን አለ ያዕቆብ? ስም አሃዱ ወቱ ወሃቢያ ለህግ ወመኮንና ለህግ ዘውእቱ ይክላማስ ነው ይዋድህ ነው። የህግ ሰሪዋ ሰጪው አንድ ነው። እሱ ማዳንም
መግደልም የሚችለው።
ስለዚህ በፈቃድ አንድነት ስላለው የህግ ሰጪም እሱ ነው፣ ፈራጁም እሱ ነው፣ አዳኙም እሱ ነው።
ነውም የሚለው እሱ ነው፣ ሁሩም የሚለው እሱ ነው።
እሱ ነው።
በዮሐንስ ራእይ ምዕራፍ 2:23 ላይ ራሱ ባለቤቱ ኢየሱስ ክርስቶስ ራሱ ባለቤቱ ለዮሐንስ አብያተ ክርስቲያናትም ሁሉ ኩላሊትንና ልብን የምመረምር እኔ እንደሆንኩ ያውቃሉ ለእያንዳንዳችሁ እንደ ስራችሁ እሰጣችኋለሁ። ይሄን ያለ ኢየሱስ ክርስቶስ ለእያንዳንዳችሁ አለ እንደ ስራችሁ እሰጣችኋለሁ። ልብና ኩላሊትን ልብ ያመለ ኩላሊት ያጤሰውን ማውቅ ነኝ አለ። እያንዳንዳችሁ እንደ ስራችሁ እሰጣችኋለሁ። ይሄ እንግዲህ እንደው መልእክታት ላይ ሳይሆን በባለቤቱ የተነገረ ቃል ነው። ሌላው የሚገርመኝ አምስተኛውን ማህተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ተጠበቁት ምስክር የታረዱት የሰዎች ነፍሳት ከመሰዊያው በታች አየው በታላቅ ድምጽም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ባጸደ ነፍስ ያሉት የሚለምኑት አሁን ይሄን አምላክ ነው ሆም ይወርቃል እንሳል ይላሉ ነበር። ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም? ሲል ለእያንዳንዳቸው የክብር ነጭ ልብስ ተሰጣቸውና ያው ገና የባልንጀሮቻችሁ ቁጥር አልተፈጸመ በሰማይተነት የሚያርፉ ብሏቸዋል። ራእይ 6:9-11 የመጨረሻ ዮሐንስ ራእይ በጣም የሚገርመኝ በጽድቅም ይፈርዳል አለ። በእውነት ይፈርዳል ይዋጋልም። አይኖቹም እንደ እሳት ነበልባል ናቸው በራሱ ላይም ብዙ ዘውዶች አሉ። የጌቶች ጌታ የማልክት አምላክ ስለሆነ ማለት ከርሱም በቀር አንድ እንኳን የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል ቀራኔው ላይ በደምም የተነጨ ልብስ ተጎናጽፏል ስሙም የእግዚአብሔር ቃል ተብሏል አለ ራእይ 19 ከ11 እስከ 13 ያ እንግዲህ በደም የተነጨ ልብስን የተጎናጸፈው የእግዚአብሔር ቃል የተባለው እርሱ በጽድቅ ይፈርዳል ነው ያለው ይሄ እንግዲህ ራሱ ዮሐንስ ፍቁረ እግዚእ ያየው የሰማው የጻፈልን ነው ስለዚህ በአጠቃላይ እነዚህ ሁሉ ምስክርነቶች እንግዲህ ከማቴዎስ ወንጌል እስከ ዮሐንስ ራእይ በጥቂቱ ነው ያነሳነው በጣም በጥቂቱ ነው ያነሳነው ሐዋርያዊ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን የምታስተምረው ትምህርት አማናዊነት የሚመሰክሩ ናቸው ከዚህ ውጪ የሚሄዱት ሁሉ በሊቃውንት ቃል የተወገዙ ናቸው ጉባኤ ጠራላቸውን ባይባል በተለይ ቃለ ግዝት ላይ ቅዱስ ቄርሎስ ክፍል 10 ከ37 እስከ ከ35 ከ37 ቁጥር ላይ እንዲህ ይላል ሰው የሆነ እርሱ አለ ሃይማኖት አበው ቃለ ግዝት ነው እርሱ ሰው የሆነ እርሱ አምላክ ቃል አይደለም ከድንግል የተወለደው ለብቻው ያለ ሌላ ሩቅ ብእሲ ተርታ ሰው ነው የሚል ውጉዝ ይሁን ስለራሱም ራሱን መስዋዕት አድርጎ አቀረበ የሚል ውጉዝ ይሁን አለ ቀጠለ ያድነን ዘንድ በተለየ አካሉ ስለኛ ያው ስለኛ ስለራሱ አይደለም በፈቃዱ ራሱን መስዋዕት አድርጎ አቀረበ እንጂ ካለ በኋላ እርሱ ስለራሱ መስዋዕትን ማቅረብን አይሻም እርሱ ኃጢያትን ያልሰራ ባንደበቱም ማሰት ያልተገኘበት ነው የማይል ውጉዝ ይሁን አለ ቄርሎስ ቀጠለና ጌታችን ኢየሱስ ክርስቶስ በባህሪ መለኮቱ ሁሉን ፈጥሮ የሚገዛ ሲሆን ስጋን ስለተዋሃደ የተናቀች አይደለች ለሰውነቱ የምትገባ ስራን ይሰራ ነበር ተዋርዶ የተገዢ አዳምን ባህሪ ተዋህዶ ለሰው መጣን በምትገባ ስራ ስም ሐዋርያ ሊቀ ካህናት ተባለ እንዲሁም ኢየሱስ ክርስቶስ ተባለ ስለኛም ራሱን ለህማም ለሞት አሳልፎ ሰጠ ራሱን የተወደደ ዕጣን የማያዳግም መስዋዕት አድርጎ ወደ እግዚአብሔር አብ አቀረበ እንደ ተጻፈም አለ ለዘላለም የማይሻር አድርጎ በቅድስተ ቅዱሳን ማለት በቀራንዮ በመስቀል አቀረበው ቅድመ ዓለም ከአብ ተወልዶ በኋላ ዘመን ሰው ሆነው የምናምንበት ሐዋርያ ሊቀ ካህናት የተባለ እርሱ አምላክ ቃል ነው የማይሉ እንዲህም የማያስቡ ምን ይመልሱለት ይሆን ይላል አሁን እነዚህ ሰዎች እንግዲህ አሁንም የዳነው ዓለም እንዳልዳነ አድርገው ነው ሩቅ ብእሲ ያደረጉ እንትን የሚሉት ስለዚህ አላዋቆች ሰዎችስ ከንጽህ ድንግል የተወለደው በብቻው ያለ ሌላ ሰው ያደርጉታል እርሱስ ወደዚህ ማዕረግ የደረሰ እንደመሆኑ ሐዋርያ ሊቀ ካህናት ተባለ ይላሉ አየህ ወደዚህ ማዕረግ እንደደረሰ እንደ ሩቅ ብእሲ አይደለም ስለኛ አለ በፈቃዱ ራሱን መስዋዕት አድርጎ አቀረበ አይሉ አሁንም ድረስ አይሉም አሁንም ስለራሱ ተጠቀም ብሎ ወደ እግዚአብሔር መስዋዕት አቀረበ ይላሉ እንጂ እነዚህ መናፍቃን ይህንን የሚናገሩ ግን ነውር ነቀፋ ከሌለባት ከደግቱ ሃይማኖት የሌሉ የተለዩ ናቸው መድን ክርስቶስ ፈጽሞ አልበደለም ባንደበቱም ማሰት አልተገኘበትም ከኃጢያት ፈጽሞ የራቀ ነው እርሱ ኃጢያትን ሞትን የሚያጠፋ ነው ስለራሱ መስዋዕትን ያቀርብ ዘንድ ለምን ይፈልጋል ምን ይሻዋል እነዚህ መና እንደነዚህ መናፍቃን ፈቃድስ ከሆነ ይላል ቃል በቃል ቄርሎስ እነርሱ ወደሚሹት ሁለት ልዩ ወገንነት ይከፈላል ሁለት ባህሪ ሊሆንባቸው ስለዚህ እኛ ለሰው መሰናክል የሚሆን ክህደታቸውን ገልጠን በጉባኤ እናወግዛቸዋለን ስለዚህ ጉባኤ ባይጠራ በሊቃውንት ቃል የተለዩ ናቸው ማለት ነው ስለዚህ እንግዲህ በጣም ብዙ ነገሮች አሉ ይሄ ነገር ስጋው ስለሆነ እንግዲህ ከብዙ በጥቂቱ ከምሉ በክፍሉ ይሄን ይመስላል
መምህራችን ቃልዎትን ያሰማልን በእድሜ በጸጋ ይጠብቅልን በድጋሜ ቃልዎትን ያሰማልን በእድሜ በጸጋ ይጠብቅልን ምንድነው እንግዲህ መቼም የሰይጣን ስራው ምን ጊዜም በእግዚአብሔር ህዝብ መሃል መላየት መጣል ነው ከጥንት ጀምሮ በመላእክት መልካከል የሚያጠራጥር ቃል ጣለ በሐሳብ ከፍሎ ግማሾቹ ከእግዚአብሔር እንዲለዩ አደረገ አይደል አሁንም ደግሞ አንዲት ቅድስት ቤተክርስቲያን እንድትከፈል እንድትለይ የሌላ ሳምቶም ይጥሉት በአላማኛ ለመላእክት እንጂ ቅዱስ መጽሐፍ ይሄን የሚያስተምሩ ነው አይደል
አው ሌሎችም እነሱ በርግጥ የሚያነሷቸው ጥቅሶች አሉ ጥቅሶቹን ለቅሞ መዳሰስ ይቻላል
አው ከጊዜው አንጻር የበቂያችን ነው ተመልካቾቻችን የዕለቱ መራግብራችን እዚህ ላይ ይጠናቀቃል። ቀሪዎቹ መራግብሮች እንድትከታተሉ አክብሮት እንጋብዛለን።